የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 14 2016 ዓ ም ዝግጅታችን ጀመረ። በሞጣ ቀራኒዮ ከተማ ሰባት ሰዎች መገደላቸውን የአካባቢው ነዋሪዎች ገለጹ። በአርባ ምንጭ ዙሪያ ወረዳ ግጭት ያለ ሕግ የታሰሩ ሰዎች ቁጥር ከ96 በላይ መድረሱ ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ከዚያ በፊት በምሽቱ ከያዝናቸው ዋና ዋና የዓለም ዜናዎች መካከል በኬንያ የተቃውሞ ጥሪ ቀጥሏል፣ አንድ ሰው ተገድሏል፣ የአሜሪካ ኃይሎች ቀይ ባህር ላይ 6 የሁቲ ድሮኖችን ደመሰሱ፣ የተባበሩት መንግስታት ድርጅት ኢራን ከሂጃብ ጋር የተያያዙ ጥሰቶችና የሞት ቅጣቶችን አወገዘ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በኬንያ ሊደረግ የታቀደውን የታክስ ጭማሪ በመቃወም ከተደረገው የወጣቶች ሰልፍ ጋር በተያያዘ አንድ ሰው ተገድሏል። ፖሊሶችን የሚከታተለው ገለልተኛው ቡድን ትላንት ሐሙስ የተካሄደውን የተቃውሞ ተከትሎ ናይሮቢ ውስጥ ሕይወቱ ያለፈውን ግለሰብ በፖሊስ ጥይት ተመቶ እንደሆነ እያጣራሁ ነው ብለዋል። ፖሊስ ዛሬ አርብ እንዳስታወቀው ተቃዋሚዎቹ በሚቀጥለው ሳምንት በአገር አቀፍ ደረጃ ሰልፍ እንዲካሄድ ጠርተዋል። በኬንያ ወጣቶች መሪነት የተካሄደውና ባለፈው ማክሰኞ በናይሮቢ ተጀምሮ በመላ ሀገሪቱ የተሰራጨው ተቃውሞ በመጪው ማክሰኞ እንደ ኤሮፓ አቆጣጠር ሰኔ 25 ብሔራዊ የስራ ማቆም አድማ እንዲደረግ ጥሪ አቅርበዋል። ተቃዋሚዎች በፕሬዝደንት ዊሊያም ሩቶ የኢኮኖሚ ፖሊሲ ደስተኛ አለመሆናቸውን ሲገልጹ፣ ለብዙ ኬንያውያን ሕይወትን አስቸጋሪ ማድረጉ ተገልጿል። ትላንት ሐሙስ የተካሄደው ሰልፍ በአብዛኛው ሰላማዊ የነበረ ቢሆንም ፖሊስ አስለቃሽ ጋዝና ውሃ በመርጨት በምክር ቤቱ አካባቢ የነበሩ ተቃዋሚዎችን ለመበተን ሙከራ ማድረጉ ተነግሯል። መንግስት ለአንዳንድ የታክስ ጭማሪ ጥያቄዎች ምላሽ ቢሰጥም ያጋጠመውን የበጀት እጥረት ለመፍታት የነዳጅ ዋጋን ለመጨመርና የወጪ ንግድን ታክስን ለማድረግ አቅዷል። የዩናይትድ ስቴትስ ጦር በቀይ ባህር ላይ በኢራን በሚደገፉ የሁቲ አማጽያን የሚንቀሳቀሱ 6 ሰው አልባ አውሮፕላኖችን አወደመ። ጥቃቱ የደረሰው የሁቲ አማጽያን ሁለተኛው የንግድ መርከባቸው መስጠሙ በተረጋገጠበት ተመሳሳይ ቀን ነው። የዩናይትድ ስቴትስ ወታደራዊ ማዕከላዊ እዝ ትላንት ሐሙስ በባህሩ ላይ የነበሩ 4 ሰው አልባ መርከቦችንና ባለፉት 24 ሰዓት ውስጥ 2 ድሮኖችን ማውደሙን አስታውቋል። በጥቃቱ በዩናይትድ ስቴትስ በኩል የተገለጸ ምንም አይነት ጉዳት ባይኖርም ሰው አልባ አውሮፕላኖች ሁነኛ ስጋት ፈጥረው እንደነበር ተመልክተዋል። እንደ አውሮፓ አቆጣጠር ሰኔ 12 በሁቲ ሚሳይል የተመታች የጭነት መርከብ መስጠሟ ሲነገር በውስጧ የነበረ አንድ ሰራተኛም ተገድሏል። በአካባቢው በአሜሪካ የሚመራው ወታደራዊ ዘመቻ በየቀኑ ሊባል በሚችል መልኩ በጦርና በንግድ መርከቦች ላይ የሚሰነዘሩ ጥቃቶች እንደሚያጋጥሙት ተገልጿል። ይህም ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የባህር ላይ ውጊያ መኖሩን ያሳያል ተብሏል። ሁቲዎች በጋዛው ጦርነት ሐማስን ለመደገፍ ካለፈው ዳር ጀምሮ በርካታ የሰው አልባ አውሮፕላኖችን እና የሚሳይል ጥቃቶችን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ እያካሄዱ ይገኛሉ። የተባበሩት መንግስታት ድርጅት አዲስ ያወጣው ዘገባ የኢራን መንግስት የሂጃብ ሕግን በሚጥሱ ሴቶች ላይ እየፈጸመ ያለውን ከፍተኛ ግድያና የኃይል እርምጃ አወገዘ። ዘገባው እንዳመለከተው እንደ አውሮፓ አቆጣጠር በ2023 ቢያንስ 834 ሰዎች ተገድለዋል። ይህም ከቀደመው አመት ጋር ሲነጻጸር 43% ጨምሯል። ከአደገኛ እጾች ጋር ከተያያዙ ወንጀሎች ጋር የሚፈጸሙ ግድያዎች በ84% ከፍ ማለቱ ሲነገር፣ ይህ በ10 አመታት ውስጥ ከፍተኛው ነው ተብሏል። መንግስታዊ ያልሆነው የኢራን ሰብአዊ መብቶች ድርጅት ባለፈው አመት ከአደንዛዥ እጽ ጋር የተዛመዱ 471 ግድያዎችን ዘግቧል። እስካሁን በአዲሱ የአውሮፓውያን የ2024 ዓመተ ምህረት ቢያንስ 243 የሞት ቅጣቶች መፈጸማቸውን ዘገባው አመልክቷል። ሂጃብን በአግባቡ አልተገናነብሽም በሚል እንደ አውሮፓ አቆጣጠር መስከረም 2022 የተገደለችውን ማሻ አሚኒን ግድያ ተከትሎ በተካሄደው ተቃውሞ ጋር በተያያዘ ባለፈው አመት 2 ሰዎች በሞት ቅጣት ተገድለዋል። የኢራን የተባበሩት መንግስታት አምባሳደር ሪፖርቱን ከፖለቲካ ጋር የተያያዘ ነው በማለት ተችተው የሞት ቁጣት እንዲቋረጥ የቀረበላቸውን ጥሪ ውድቅ አድርገዋል። አምባሳደሩ የሞት ቁጣቱን ለከባድ ወንጀሎች የመጠቀሙን አግባብነት በመከላከል ኢራን ለዲሞክራሲ ያላትን ቁርጠኝነት አጽንኦት ሰጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቤጂንግ ወደ አውሮፓ ህብረት ጋር ከሚገቡ የኤሌክትሪክ ተሽከርካሪ ምርቶች ጋር የተያያዘው ውጥረት ወደ ንግድ ጦርነት ሊያመራ እንደሚችል አስጠነቀቀች። ማስጠንቀቂያው የተሰማው የጀርመኑ ኢኮኖሚ ሚኒስትር ሮበርት ሃቤክ የታቀደውን ታሪፍ በከፍተኛ አጀንዳነት ይዘው ቻይና በገቡበት ወቅት ነው። የቀረጥ ውሳኔው ቅድ የመጣው ቻይና ለኤሌክትሪክ ተሽከርካሪዎች አምራች ከፍተኛ ድጎማ ታደርጋለች የሚለውን ትችት ተከትሎ ነው። የአውሮፓ ህብረት እርምጃ በቻይና በኩል ምላሾችና ከባለስልጣናቱም ጠንካራ ትችትን አስከትሏል። ባለፈው ሳምንት ብቻ የቻይና ተሽከርካሪ አምራች ኩባንያዎች ቤጂንግ በአጸፋው ከአውሮፓ በሚገቡ በነዳጅ የሚሰሩ ተሽከርካሪዎች ላይ ከፍተኛ ቀረጥ እንዲጣል ግፊት እያደረጉ ነው። መንግስት ከአውሮፓ በሚገሙ የአሳባ ምርቶችም ላይ ከፍተኛ ምርመራ እያደረገ መሆኑ ተገልጿል። የጀርመኑ የኢኮኖሚ ሚኒስትር ሮበርት ሃቤክ የቻይና ጉብኝት የአውሮፓ ህብረት የታሪፍ ውሳኔን ለማስረዳትና የጀርመንን የንግድ ድርጅቶች ሊጎዳ የሚችለውን የቻይናን አጸፋ ለመከላከል ያለመ ነው። የጀርመን መኪና አምራቾች ቻይና ላይ በጣም ጥገኛ በመሆናቸው የአውሮፓ ህብረት ታሪፎቹን የሚቃወሙ ሲሆን ውይይትም እንዲደረግ ይፈልጋሉ። ዩክሬን የሩሲያ ነዳጅ ማጣሪያዎችን በድሮን ማጥቃት መጀመሯን አስታወቀች። ዩክሬን ዛሬ አርብ በደቡባዊ ሩሲያ በሚገኙ በርካታ የነዳጅ ማጣሪያ ፋብሪካዎችና ወታደራዊ ማዕከላት ላይ በሰው አልባ አውሮፕላኖች ወይም ድሮኖችና ጥቃት ማድረሷን አስታወቀች። ሞስኮ በጥቃቱ የአንድ ሰው ህይወት ማለፉና 114 ድሮኖችን ከጥቅም ውጪ ማድረጓን ተናግራለች። ኪቭ የሞስኮን ወታደራዊ ኃይል የሚያጠናክሩ በመሆናቸው ፍትሐዊ ኢላማዎች ናቸው ያለቻቸው በሩሲያ ውስጥ የሚገኙ የነዳጅ ፋብሪካዎች ላይ በቅርብ ወራት ውስጥ በርካታ ጥቃቶችን ፈጽማለች። ሩሲያም እንዲሁ በዩክሬን የኃይል ማመንጫዎች ላይ በደርዘን የሚቆጠሩ አውዳሚ ጥቃቶችን መሰንዘር ጀምራለች። ከሁለት ዓመት በላይ የሩሲያን ወታደራዊ ጥቃት ስትዋጋ የቆየችው ዩክሬን ከቅርብ ወራት ወዲህ በሩሲያ ግዛት ላይ የምታደርገውን ጥቃት በማጠናከር የኃይል ማመንጫ ጣቢያዎችን በማጥቃት ላይ ነች። የሩሲያ ሚሳይልና ድሮን በዩክሬን ኃይል መሰረተ ልማት ላይ ባደረሷቸው ጥቃቶች የአገሪቱን የኃይል ማመንጨት አቅም በማዳከሙ ኪቭ የኤሌክትሪክ ኃይል ከአውሮፓ ህብረት እንድታስገባ አስገድዷታል። በመጨረሻም የሩሲያው ፕሬዝደንት ቭላድሚር ፑቲን በሃኖይ ያደረጉትን የአንድ ቀን ጉብኝት ተከትሎ ቪየትናም የዩክሬንን ሉዓላዊነትና የግዛት አንድነት እንድትደግፍ ዩናይትድ ስቴትስ አሳሰበች። ፑቲን ወደ ቪየትናም የተጓዙት በሰሜን ኮሪያ የነበራቸውን የሁለት ቀናት ቆይታ ተከትሎ ሲሆን እየተባባሰ የመጣውን የምዕራባውያን ማዕቀብም ለመጋፈጥ የሚያስችላቸው ጥምረት ለመፍጠር በእስያ የሚያደርጉት ጉብኝት አካል ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ማቴው ሚለር ትናንት ሐሙስ ዕለታዊ መግለጫቸውን በሰጡበት ወቅት ለቪኦኤ በሰጡት ምላሽ ማንኛውም አገር ከሩሲያ መንግስት ጋር ሲወያይና በተለይም ከሩሲያ መንግስት የተውጣጡ መሪዎችን ሲያስተናግድ ሉዓላዊነትና የግዛት አንድነትን ጨምሮ ለተባበሩት መንግስታት ቻርተር መርሆች ያላቸውን አክብሮት በግልጽ ያሳያሉ ብለን እንጠብቃለን። እነዚያ መርሆች በዓለም ዙሪያ መከበር አለባቸው ብለዋል። ይህ በእንዲህ እንዳለ አሜሪካና ቪየትናም ባለፈው ዓመት የሁለትዮሽ ግንኙነታቸውን ካሻሻሉ በኋላ ከፑቲን ጉብኝት በፊት በታቀደ ጉዞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የእስያ ከፍተኛ ዲፕሎማት ወደ ሃኖይ እየተጓዙ መሆኑን ተመልክተዋል። የቪየትናም ኩባንያዎች ወይም ግለሰቦች ሞስኮ ዩክሬን ላይ ለምታካሄደው ጦርነት የቁሳቁስ ድጋፍ እየሰጡ እንደሆነ ወይም ዋሽንግተን ሃኖይን በዚህ ጉዳይ አስጠንቅቃ እንደሆነ በሚል ሚለር ከዘጋቢዎች ለቀረበላቸው ምንም ግምገማ አልነበራቸውም። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁ እንድትቆዩ ወደ ስመኝሽ ልመልሳችሁ።
ደረጀን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚገኘውን የዛሬ አርብ ሰኔ 14 2016 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየነኝ፣ የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የምሽቱ ዘገባ እናልፋለን። በምስራቅ ጎጃም ዞን በሞጣ ቀራኒዮ ከተማ ባለፈው ሳምንት አርብ የፋኖ ታጣቂዎች በመንግስት የጸጥታ ኃይሎች ላይ ጥቃት ማድረሳቸውን ተከትሎ በደብረ ቀራኒዮ መድኃኔዓለም ቤተ ክርስቲያን ቅጥር ውስጥ 7 ሲቪሎች መገደላቸውን የቤተ ክርስቲያኑ አገልጋይና በቦታው ነበርን ያሉ ነዋሪዎች ተናግረዋል። ሟቾቹ ከእለቱ አንድ ቀን ቀድመው በህይወት ለተለዩ መነኩሴት የመቃብር ጉድጓድ ሲቆፍሩ የነበሩ 6 እድርተኞችና አንድ የአብነት ተማሪ መሆናቸውን ነዋሪዎቹ ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ መረጃውን ለኮሚሽኑ እንደደረሰውና ጉዳዩን እያጣራ እንደሚገኝ ገልጿል። አስቴር ምስጋናው ዝርዝር አላት።
ባለፈው ሳምንት አርብ ሰኔ 7 ቀን 2016 ዓ.ም ማለዳ በአማራ ክልል በምስራቅ ጎጃም ዞን ሁለት እጁነስ የወረዳ ሞጣ ቀራኒው በተባለች ንዑስ ከተማ ከፋኖ ቡድን ታጣቂዎች ጋራ በተኩስ ልውውጥ ላይ ነበሩ የተባሉት የመንግስት የጸጥታ ኃይሎች ወደ ቀራኒው ቤተክርስቲያን ቅጽር ዘልቀው ሲዘዋወሩ መመልከታቸውን የገለጹ ስማቸውን በይፋ እንዳንጠቅስ የጠየቁ አገልጋይ በእለቱ ተፈጽሟል ስላሉት የ7 ሰዎች ግድያ ለአሜሪካ ድምጽ አስረድተዋል። ከ7ቱ ሟቾች 6ቱ በአለ እግዚአብሔር የተሰኘ እድር አባላት እንደሆኑና ሌላው የአብነት ተማሪ ደግሞ በቤተክርስቲያኑ ቅጽር ግቢ ውስጥ ራቅ ብሎ የቆመ ነበር ብለዋል። 6ቶቹ ከእለቱ አንድ ቀን በፊት በህይወት ለተለዩ መነኩሴት የመቃብር ጉድጓድ በመቆፈር ላይ እንደነበሩም ተናግረዋል። የማለዳው ተኩስ ጋብ እንዳለ ላረፉት መነኩሴት ጸሎተ ፍትሃት ለማድረግ መንገድ ጀምረው የተኩስ ድምጽ ሲሰሙ ወደ ቅጽረ ቤተክርስቲያኑ መመለሳቸውን የሚናገሩት እኚሁ አገልጋይ 7ቱ ሰዎችም መገደላቸውን እንዳወቁ አስረድተዋል።
እኛ ግቢ መጣው ፈርቶ የገባ ፋኖ አለ እዚህ የነን መምታት አለብን ሲሉ ቤት ውስጥ ሆኜ በመስኮት ተመለከታቸዋለሁ። ገብተው ግቢውን በርብረው ወጣው ሄዱ። ከዚያ እነሱ ወጣው ካለፉ በኋላ ከመልሽ ወደ ቤተክርስቲያን ሄጄ እነዚያን አስከሬኖች አንስተን እነዚያን አስከሬኖች ለቀብር አደረስ። የሆነች አረጊ ሴትዮ ሙታ ሳን ሴትዮ ለቀብር እድርተኛ እየቀበረ ጉድጓድ እየቆፈረ እያለ ችን ጉድጓድ እየቆፈሩ እነሱም አዎ ስድስቶችን አንዴ አንድ ቦታ ላይ ዘው ቀብሩ ላይ መቷቸው። አፋፏ ላይ ልብ ጋሽ አፋፍ ላይ መጽሐፍ ዞ ሲያጠና የቄስ ተማሪ ደግሞ ደጋዳሞት የላት ነው ልያለ የጎባ ልሽትን ጨምረው መጡ። ንጹሃኖችን ደግሞ 3 ንጹሃን ደግሞ ወስዶ አግተው ዛሬውን ማለቀቋቸው።
በተመሳሳይ የደህንነት ስጋት ስሙ እንዲጠቀስ ያልፈለገ የከተማው ወጣትም የስድስቱ ሟቾችን አስከሬን አንስተው ከቀበሩ ሰዎች አንዱ መሆኑን ገልጾ በእለቱ ነበር ያለውን ሁኔታ አብራርቷል።
ሺ የሚባል ቦታ ላይ ኑሯል መሰለኝ መከላከያ ፋኖች ይዘው ቀጠ መከራ ነው ኑሯል። ከዛ አጋጣሚ እዚያ ላይ መጀመሪያ የተኩሶ እንዴት እንዳሉ ለማረጋገጥ መከላከያ ነው ሰፈሬም እዚሁ አካባቢ ነበር የሚገርምሽ። እና በኋላ እነዘኞቹም መልስ ሲሰጡ ፋኖቹ ያው አንደኛው አልሞተም ነበር እንጂ አንድ ገለውባቸዋል ፋኖች ከመከላከያ ማለት ነው። ደና እየተተኮሱ እያለ አጋጣሚ ዝም ብለው በቤተክርስቲያኑ ከጋ ይገቡና ገሯቸው ቤተክርስቲያን ውስጥ ገብተው ምሽግ እየቆፈራችሁ ነው ብለው ያነጽዋን ያገኙትን ነው ጨፍጭፏቸው። እዛው መቃብር ላይ ያሉትን መቃብሩን አፈሩን የቆፈሩበትን አፈሩን እያሳያቸው አንደኛው ደምስ ፈንታ ይባላል። ጫኛ ወራጅ ነው የሚገርምሽ ነገር በቃ ምስጊን ነው እና ያሳያቸው ወረበስ እንዳሰያላቸው እና ዝም ብለው ደግሞ መቃብሩን የሚቆፍሩት የሚገርምሽ እዛው እንትን ውስጥ ነው። እዛው ቤት ውስጥ ነው እንጂ ውጭ ላይ አለ የሚገርምሻል። ስድስቶችን እዚያው ላይ መጥቷቸው አምስቶቹ ወዲያውኑ ሞቱ። አንደኛው ሞጣ ሆስፒታል ገብቶ ማታ ሞቶ መጣ።
ለሁለት እጁ እነሴ ወረዳ አስተዳዳሪ አቶ ማማሩ አይን አበባ በእጅ ስልካቸው ላይ ደውለን ስለ ጉዳዩ ብንጠይቃቸውም መልስ መስጠት የሚችለው በአካባቢው የሚንቀሳቀሰው የመንግስት የጸጥታ ኃይል ነው፣ የፖለቲካ ኃላፊዎች መልስ እንድንሰጥ አልታዘዝንም፣ የአስቸኳይ ጊዜ አዋጁ መጠናቀቁን የሚገልጽ ምንም መረጃም አልተሰጠንም ብለዋል። በሞጣ ቀራኒዮ ንዑስ ከተማ የቀራኒዮ መድኃኔዓለም ቤተ ክርስቲያን ስለተቀበሩ ሟቾች መረጃ እንደደረሰው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ አቶ አለባቸው ብርሃኑ ጉዳዩን እያጣሩ መሆናቸውን አስታውቀዋል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን አንድ የሞጣ ቀራኒዮ ከተማ ነዋሪ ችግሩ ከተፈጠረ በኋላ ነዋሪው በከፍተኛ ስጋት ውስጥ እንደሚገኝ አመልክተዋል።
ቢራራ ንጋቱ የምትባል ሴትዮ ትሞትና ጉድጓድ ሊቆፍር ይሄዳል። እሷ ለሟይ ቢራራ የተኩስ ልውውጥ ተደረገ። ጉድጓድ የሚቆፈር ቤት ውስጥ ነው። ጉድጓድ እየቆፈር ነው ሟይ ሙታ ሲለው የምን ጉድጓድ ነው ምሽት እየቆፈርክ ነው በሚል ልጁን ይመጥታል። መጀመሪያ ላይ በራፍ ላይ ከዚያ በኋላ ሌሎች ምስል ውጭ ላይ መጥቷቸው ገና ተኩስ ሲከፈት ማለት ነው ዘለው መቅደስ የገቡ ሰዎችም አሉ ፈርተው ማለት ነው በስጋት። ከዚህ ግን እኛ ሰላማዊ ሰው አይደለን ያደርግናል በሚል ነው እዚያ ተቀመጡ እንጂ ሰባት ነው የሞቱ ቀላል ቁስል የሚባሉ ሁለት ቁስለኛሉ።
በጉዳዩ ላይ አስተያየት እንዲሰጡን ለአማራ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር መንገሻ ፋንታና ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልካቸው ላይ ብንደውልም ስልኩ ባለመመለሱ ምክንያት ምላሻቸውን ለማካተት አልቻልንም። ሆኖም የኮሚኒኬሽን አገልግሎት ሚኒስትሩ ባለፈው ጥር ወር በመራዊ ከተማ ተፈጸመ የተባለውን የሲቪሎች ግድያ አስመልክቶ ለአሜሪካ ድምጽ በሰጡት ምላሽ ሰራዊቱ እርምጃ የሚወስደው የንጹሐን ዜጎችን ደህንነት በጠበቀ መልኩ ነው ብለው መመለሳቸው ቸው ይታወሳል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የዛሬ ሳምንት አርብ እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 ድረስ በኢትዮጵያ ያለውን የሰብአዊ መብት ሁኔታ አስመልክቶ ባወጣው ሪፖርት በኢትዮጵያ በመንግስትና በታጣቂ ኃይሎች በአንድ ዓመት ውስጥ 1351 ሲቪሎች መገደላቸውንና ከነዚህም ውስጥ 740 ያሉ በአማራ ክልል ውስጥ መፈጸሙን ከፍተኛ ኮሚሽነሩ ገልጸዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት መግለጫ የኢትዮጵያ ባለስልጣናት በአማራ ክልል ተጥሎ የነበረውንና ከሁለት ሳምንት በፊት የህግ ተፈጻሚነቱ ያበቃውን የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ አለማራዘማቸው ጥሩ እርምጃ መሆኑን ገልጸው በአዋጁ አውድ ስር የታሰሩት በሙሉ በአስቸኳይ እንዲፈቱ ጠይቀዋል። ባለስልጣናቱ በእንቅስቃሴ ላይ የተጣሉትን ገደቦች እንዲያነሱና የሰዎችን ደህንነት ለመጠበቅ መደበኛ የህግ ማስከበር ስራዎች እንዲቀጥሉ ጥሬን አቀርባለሁ ሲሉ ቱርክ በመግለጫቸው ላይ ተናግረዋል። ኮሚሽነሯ አክለውም በኢትዮጵያ እርቅን አዳጋች የሚያደርጉና የሰላምን መንፈስ የሚያርቁ የሰብአዊ መብቶችን ጥሰት ለማስቆም የሚያስችሉ ተጨባጭ እርምጃዎችን እንዲወስዱም ጠይቀዋል። በፍልሚያ ውስጥ ያሉ አካላትም ቀጣይ ግጭቶችን እንዲያቆሙና ልዩነቶችን በሰላማዊ መንገድ እንዲፈቱ ኮሚሽነሯ ማሳሰባቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት የታሰሩ ሰዎች ቁጥር ከ96 በላይ መድረሱን የገለጹ ቤተሰቦቻቸው ፍርድ ቤት አለመቅረባቸውንና የተጠረጠሩበትንም ወንጀል እንዳላወቁ አስታውቀዋል። በጉዳዩ ላይ የአካባቢውን ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ከዘይሴ አራት ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተገናኘ ባለፈው ግንቦት 28 ቀን 2016 ዓ.ም ዳግም የተቀሰቀሰውን የጸጥታ ችግር ተከትሎ የዘፈቀደ ስርዓቱ መቀጠሉን ያመለከቱ ቤተሰቦችና ነዋሪዎች አሃዙም ከ96 በላይ መድረሱን ለአሜሪካ ድምፅ ገልጸዋል። 60 ሰዎች መታሰራቸውን ከዘገብንበት ካለፈው ሳምንት ሐሙስ ወዲህ ከወዘቃ ቀበሌ ብቻ ተጨማሪ 25 ሰዎች ያለ ፍርድ ቤት ትዕዛዝ መታሰራቸውን በደህንነት ስጋት ስማቸው በመገናኛ ብዙሃን እንዲገለጽ አልፈለጉም የአካባቢው ነዋሪ ተናግሯል።
25 ሰዎች ከዚህ ዘንብል የተያዙት አሁንም ከበላ ላይ ታሶሎ ምንገኙ እናንተ ለሌላዎች ስልክ ደውላችሁ መረጃ ታስተላልፋላችሁ መረጃ ያስተላልፋችሁ ናችሁ ይሄ የከለ ስልክ በስልክ ላይ አለ በሚለው ሁኔታም ያው ሰዎችን የያዙ ነው።
እኙ አስተያየት ሰጪም የመንግስት የጸጥታ ኃይሎች በታሳሪዎቹ ላይ ይፈጽሙታል ያሉት ድብደባና የሰብአዊ መብቶች ጥሰት ከዘፈቀደ ስርዓቱ ያላነሰም አስከፊ መሆኑን ማስረድተዋል።
ከዛ ባለፈ አሁን የሞት የለም ግን በአሁኑ ላይ እጅግ አሁን ያስከፊ ሁኔታ ደረጃ ላይ የሚገኘው ምንድን ነው እያዙ እየደበደቡ ንብረት እየዘረፉ ያሉበት ሁኔታ ነው። በጣም ያሳሰበ ወደ ሌላ ወራባች አካባቢ ተሰዷል። ሰውን ንብረቱን ጥሎ የሄዱትን ንብረታቸውን የተለያዩ ነገሮች ማሳ ላይ እሳት እየለኮሱ በክልል ላይ ያለው ጠፍ ላይ እሳት እየለኮሱ ነው። አሁን ወደ በረሃ አካባቢ በጣም ማያት ቤቶችን ነው ያቃጠሉት።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲን በመወከል ከዘይሴ ምርጫ ጣቢያ ተመርጠው የፓርላማ አባል የሆኑት አቶ አብርሃም ኦላሼ ያለ ፍርድ ቤት ትዕዛዝ ታስሯል ያሏቸው ሰዎች ቁጥር ከ96 በላይ መሆኑን ተናግሯል።
ምንም አይነት መረጋጋት የለም። ዘይሴ ብሎም ሰው መጥራት አይችልም። በዚህ ሰዓት አሁን በአጠቃላይ የወሱ ሩቅ የሚባለውን የዘይሴን ብሔር የዘመን መለወጫ እናከብራለን ብለው ከተነሱበት እና ዝግጅት እያደረጉ ከነበሩበት ቀን 28/9 ወዲህ የታሰሩት አሁን 96 ሰዎች ሆነዋል። ማለት የተደበደቡት አጥንታቸው ጭምር የተሰበራል። አንዳንዱ አድራሻ የሚታወቅ አይደለም። ሰው ሸሽቶ ጠፍቷል።
ከታሰሩት ውስጥ ከ20 በላይ ሴቶች፣ 6 ቀሳውስትና አቅመ ደካማ አረጋውያን እንደሚገኙበት የህዝብ እንደራሴው ጠቁመዋል።
ምንም አይነት የፍርድ ቤት ትዕዛዝ ሳይኖር ማለት ያገኙትን ሰው ዘይሰ ሲሆን ማሳደድ ነው። በቃ እዚያ ቀጠና ላይ አንደኛ ከሰፈር ወጣ ብሎ እርሻ ማሳ መግባት አይችልም፣ ማረስ አይችልም፣ ሰብል መጠበቅ አይችልም። ከብቱም ብትን ብሏል፣ ሰውም ብትን ብሏል። ቄሶቹ ከ6 በላይ ቄስ ኮታ ሰው
ባለፈው ግንቦት 28/2016 ዳግም በተቀሰቀሰው የጸጥታ ችግር 5 ያልታጠቁ ሲቪሎች በመንግስት የጸጥታ ኃይሎች መገደላቸውና አንዳንዶቹም መቅሰላቸውን የአሜሪካ ድምፅ ነዋሪዎችን በማግኘት ጠቅሶ መዘገቡ ይታወሳል። ከተናጋሪዎቹ አንዱ የሆኑት የኢትዮጵያ መካነ ኢየሱስ ቤተ ክርስቲያን ካህን ቄስ አስሬ ፋቴም አሁንም እንደታሰሩ መሆናቸውን ባለቤታቸው ወይዘሮ ታደለች ቢናሳም ዛሬ ለአሜሪካ ድምፅ አመልክቷል።
እዛ በቦታው ነው እነሱ ያሉት፣ አልተፈቱም። ፍርድ ቤት ቀርቦ ሌላ ወንጀል ነው በሱ ላይ የተደረገው።
ምንድን ነው የተደረገው?
የእልጎ ሻንካ የሞተ ሰው አንተ ነው የተባባሪ፣ ጫካ ተባሮ የቀሩት እስከ 8 ወር የቆዩት አንተ ቀልቤ ነው ያስቀነከው ብሎ ነው ጥያቄ እነሱ የጠየቁት። እሱ የሚያግ ነገር የለም። እሱ እኮ ቸርች ይሄዳል፣ ቸርች ጸሎት ይጸልያል። እዛም አሁን ጸሎት እየጸለየ ነው።
ወይዘሮ ታደለች ባለፈው ሳምንት ሐሙስ የተያዙበትን ምክንያት ሳያውቁ የታሰሩ ያሏቸው ከ60 በላይ ሰዎችንም ቤተሰቦቻቸው እንዳይጠይቋቸው ከአካባቢው አርቀው በመውሰድ አስሯቸዋል በማለትም ተናግሯል። በሌላ በኩል ካለፈው ግንቦት ወር መጨረሻ አንስቶም የዘይሴ ህዝብ ችግር ላይ ወድቋል የሚሉት የፓርላማ አባሉ አቶ አብርሃም ኦላሼ በመንግስት የጸጥታ ኃይል ይደርሳል ስላሉት ጥቃትና እርምጃ ለአሜሪካ ድምፅ አብራርቷል።
ሰዎች ከቤት ድረስ በመሄድ መፈተሽ፣ መደብደብ፣ ምን ማድረግ አሁን ለምሳሌ ትናንት ላይ ከኤልጎ እስከ ዘይሴ ዳምብሌ ዞሮ በዛ ገብቶ ዙዛ ሰው የሚባል ቦታ አለ እና እዛ ገብተው ወጣቶችን ደብድበዋል። ከዛ ባለፈ 2 ሴቶች አሉ፣ ወጣቶች አሉ እነዛን ብር ራሱ የዘረፉበት እና በዛ ልክ በቃ ወጣቶችን ሲደበድቡ የዋሉበት እና መጨረሻም ላይ እስከ ጣቢያ ወስደው ያሰሩበት እነዛ ነገሮች አሉና በጣም ያሳዝናሉ።
የጋሞ ዞን አስተዳዳሪ አቶ አባይን አበራና የወረዳው አስተዳዳሪ አቶ ቃፌ ቃፍራም በአካል ቢሮቸው ድረስ ካልሄድን በስተቀር በስልክ ምላሽ ለመስጠት ፍቃደኛ አልሆኑም። የወረዳው ፖሊስ አዛዥ የኮማንደር ክበቡ አዳሌ ስልክም አይነሳም። ባለፈው ታህሳስ ወር በአርባ ምንጭ ዙሪያ ወረዳም በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ 7 ሰዎች መገደላቸውን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮም በወቅቱ ባወጣው ሪፖርትም በአካባቢው ውጥረት መኖሩን ገልጾ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባ ወደ ትግራይ ክልል ስናልፍ በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል ተቋርጦ የቆየው የእንስሳት ክትባት ጋር በተያያዘ 4 ሰዎች መሞታቸውን የክልሉ ጤና ቢሮ አስታወቀ። ሟቾቹን ጨምሮ አንትራክስ ወይም በልማድ አባሰንጋ በተባለው የባክቴሪያ በሽታ የታመመ በሬን አርደው ስጋውን የተመገቡ 22 ሰዎችም በአጣዳፊ የባክቴሪያ በሽታ መታመማቸውን አስታውቋል። በአሁን ወቅት ወደ ክልሉ የበሽታው ክትባት እየገባ እንደሚገኝ የተገለጸ ሲሆን ሳርበል የቤት እንስሳትን በወቅቱ ማስከተብ እንደሚገባ ተመልክቷል። ሙልጌታ ጽባ ጉዳዩን ተከታትሎታል።
የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት ወቅት በክልሉ የእንስሳት ጤና አገልግሎት ተቋርጦ ከመቆየቱ ጋር በተያያዘ ከእንስሳት ወደ ሰው የሚተላለፈው አንትራክስ ወይም በልማድ አባሰንጋ ተብሎ የሚጠራው የባክቴሪያ በሽታ በአብዛኛው የክልሉ አካባቢ እየታየ መሆኑ የትግራይ ክልል ጤና ቢሮ አስታውቋል። ተጎጂዎቹ በክልሉ ሕንጣለ ወረዳ ባለፈው ግንቦት ወር መጨረሻ ላይ በሽታው ተይዞ ለሞት የተቃረበውን በሬ አርደው ስጋውን በቅርጫ ተከፋፍለው ተመግበዋል ከተባሉ 600 ከሚደርሱ ሰዎች ውስጥ እንደሆኑ በጤና ቢሮው የህብረተሰብ ጤና አገልግሎት መከላከል አስተባባሪ አቶ መብራህቶም ሀፍተ ለአሜሪካ ድምጽ ገልጸዋል።
አካባቢ 600 ሆሱ ኮንሰብ ክበልዖ ኮይሉ ተዛመመ በራይ ስጋ ማለት
የታመመውን የበሬ ስጋ የተከፋፈሉት 30 አባወራዎች ሲሆኑ እስከ 600 የሚደርሱ ሰዎች ስጋውን ተመግበዋል። እስካለፈው ማክሰኞ ሰኔ 11 ቀን 2016 ዓ.ም ድረስ 22 ሰዎች ከስጋው በተላለፈ በሽታ መታመማቸው ሲታወቅ ከነዚህም አራቱ ህይወታቸው አልፏል። ታማሚዎችም ማቾችም የህመሙ ምልክት የታየባቸው ስጋውን ከተመገቡ ከአንድ ሳምንት በኋላ ነው።
በሽታው ከሕንጣለ ወረዳ በተጨማሪ በእንደርታ፣ በሳምረ፣ በስሓርቲ፣ በቆላ ተንቤን፣ በቀይሕ ተኽሊ፣ በየጭላበር ገለ፣ በጻዕዳ እምባ፣ በላዕላይ ቆረሮ ወረዳዎችም በስፋት መታየቱን አስተባባሪው አስረድቷል። በትግራይ ክልል የግብርና ምርምር ኢንስቲትዩት የእንስሳት ጤና ተመራማሪ ዶክተር አድሓኖም ባራኺ የአንትራክስ በሽታ በእንስሳት ላይ ምልክት ሳያሳይ በ72 ሰዓታት ውስጥ የሚገድል በመሆኑ አደገኛ ያደርገዋል ብለዋል። በሽታውን በእንስሳት ክትባት መከላከል የሚቻል ቢሆንም አገልግሎቱ በጦርነቱ ጊዜ በመቋረጡ በተለያዩ የክልሉ ወረዳዎች እየታየ መሆኑን ዶክተር አድሓኖም አስረድተዋል።
በጦርነት ምክንያት ለ2-3 ዓመታት ከዛም በላይ የእንስሳት ጤና አገልግሎት ዘርፉ ተጎድቷል። አልነበር ማለት ይቻላል። በመድኃኒት ሰርቪስ ዙሪያም በክትባቱም ዙሪያም ወደ ኮሚኒቲ አልደረሰም ነበር ማለት ነው። በባህሪው የአባሰንጋ በሽታ በየአመቱ የሚከተብ አይነት በሽታ ነው እና ስለዚህ ዋናው በሽታው አደገኛ ስለሆነ ምልክት ሳያሳይ ጭምር የሚገድል ስለሆነ አስቀድመን የምንከላከልበት መንገድ ቢኖር የክትባት ስራችን ነው። ስለዚህ በዋናነት የምንሰራበት ከዚህ በፊት የነበረው በዚህ በክትባቱ ዙሪያ ነው ማለት ነው። ስለዚህ በእድሉ የለም። በሽታ አንድ ከብቶች ላይ ከተከሰተ ጊዜም አይሰጥም። ገዳይ በሽታ ስለሆነ 2015 ከዛ በፊት 2013 2014 ላይ ብዙ እንስሳቶች በአንትራክስ ዙሪያ ተጠቅቷል። ስለዚህ ብዙ እንስሳቶችን አጥተናል ማለት ነው። መድኃኒቱም አልነበረም፣ ክትባቱም አልነበረም።
ከታመመ እንስሳ ጋራ በሚኖር የደም ንክኪና በሚገባ ያልበሰለ ስጋ በመብላት ወደ ሰው በሚተላለፈው የባክቴሪያ በሽታ የሚሞቱ እንስሳት በጥንቃቄ ሊቀበሩ እንጂ በፍጹም ለምግብነት መዋል እንደሌለባቸው አስተባባሪው አስጠንቅቀዋል። አሁን ወደ ክልሉ የበሽታው ክትባት እየገባ እንደሚገኝ የጠቆሙት ዶክተር አድሓኖም የበሽታው መነሻ የሆነው ባሲለስ አንትራሲስ የተባለ ባክቴሪያ ለአስርተ ዓመታት ተደብቆ ሊኖር የሚችል በመሆኑ ሳርበል የቤት እንስሳት ማስከተብ እንደሚገባ አስገንዝበዋል።
በዛን ሰዓት የሞቱ እንስሳት፣ ታሞ የነበሩ እንስሳት ደግሞ ለአሁኑ ሰዓት አደጋ ሆነው ቆይተዋል ማለት ነው። በሽታው ባህሪ ምንድን ነው? አንዴ በተከሰበበት አካባቢ ላይ አፈር ላይ ለብዙ አስርተ ዓመታት ይቆይ ይችላል ማለት ነው ይህን በሽታ። ስለዚህ መደረግ ያለበት ከዚህ በፊት አንትራክስ ወይም ደግሞ አባሰንጋ ሪፖርት ያደረጉ ወረዳዎች ለቀጣይ ዓመት ወይ ደግሞ ለሚመጣው ስጋት መሆኑን እያወቁ አስቀድሞ መጠንቀቅ፣ ቅድሚያ ደግሞ መስጠት ያለባቸው የእንስሳት ክትባቱን ስራ አጠናክረው መስራት እንዳለባቸው ነው እኔ መልእክት ማስተላለፍ የምፈልገው።
ከከፍተኛ ደረቅ ወራት በኋላ ዝናብ በሚዘንብበት ወቅት ሳር የሚግጡ እንስሳት የሚይዘውን አንትራክስ ተብሎ የሚጠራው አጣዳፊ በሽታ በዋናነት የዳልጋ ከብቶችን ሲያጠቃ ሌሎች የቤት እንስሳትም ለህመምና ሞት ይዳርጋል። ከእንስሳት ወደ ሰው የሚተላለፈው አጋጣሚውም ሰፊ እንደሆነ ይታወቃል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ከኢትዮጵያ ዘገባዎች ወጣ ስንል ደግሞ 30 የአፍሪካ ሀገራትን የሚወክሉ የመከላከያ ኃላፊዎች አህጉሪቱ በገጠማት የጸጥታና የመረጋጋት ተግዳሮቶች ላይ ለመነጋገር በመጪው ሳምንት ቦትስዋና ላይ የሁለት ቀናት ጉባኤ ይቀመጣሉ። ጉባኤው የተዘጋጀው አፍሪኮም በመባል የሚታወቀው የዩናይትድ ስቴትስ የአፍሪካ እዝ ሲሆን ተመሳሳይ ጉባኤ መካሄድ ከጀመረበት እንደ አውሮፓውያን አቆጣጠር 2017 ወዲህ በአህጉሩ ሲካሄድ ለመጀመሪያ ጊዜ ነው። ኮንዲሲ ዱቤ ከጋብሮኔ ያደረሰንን ዘገባ እንግዱ ወልዴ እንደሚከተለው አዘጋጅቶታል።
በጋብሮኔ የሚገኘው የአሜሪካ ኤምባሲ እንዳስታወቀው የአፍሪካ የመከላከያ ባለሥልጣናትን የሚያሳትፍ ጉባኤ በዩናይትድ ስቴትስ ተባባሪ አዘጋጅነት ይካሄዳል። የዩናይትድ ስቴትስ የአፍሪካ እዝ ወይም አፍሪኮም ቃል አቀባይ የሆኑት ሌፍትናንት ኮማንደር ባቢ ዲክሰን እንዳሉት ከፍተኛ የሲቪልና ወታደራዊ ባለሥልጣናት በጉባኤው ላይ ንግግር ያደርጋሉ።
The aim to tackle the pressing security challenges on the African continent.
ዓላማው አፍሪካ የገጠማትን የጸጥታ ችግር ለመቅረፍ እንዲሁም አፍሪካ ጸጥታዋ የተጠበቀ እንዲሆን በጋራ የምንሰራበትን መንገድ ለመሻት ነው። ጉባኤው ከጸረ ሽብር ዘመቻዎች እስከ ሳይበር ስጋቶች እንዲሁም የሰላም ልዑክ ቡድኖችን ስራ የተመለከቱ ጉዳዮችን ይወያያል። ባለሙያዎችና ወታደራዊ መሪዎች የአፍሪካን አጠቃላይ የመከላከል አቅም ለማጎልበት ሐሳብና ልምድ ይለዋወጣሉ፣ ትብብርም ይፈጥራሉ። ይህ ከጉባኤው በላይ ነው። የአፍሪካ አህጉር ደህንነት ለመጠበቅ እየተወሰደ ያለ ትልቅ እርምጃ ነው።
አፍሪኮም እንደሚለው የጋቦሮኒያው ጉባኤ ከዚህ በፊት የተካሄዱ ተመሳሳይ ጉባኤዎች ባሳኳቸው ስራዎች ላይ ተመስርቶ ቀጣይ ስኬቶችን ለመፈጸም ይሰራል። ባለፈው ዓመት በሮም ጣሊያን የተደረገው ጉባኤ የ43 አፍሪካ ሀገራት ተወካዮችን አሳትፏል። ጃኪ ሲለርስ በፕሪቶሪያ የሚገኘው የጸጥታ ጥናቶች ተቋም አባልና የፖለቲካ ሳይንስ ባለሙያ ናቸው።
It's also evident that Africa faces a series of challenges in its
አፍሪካ ከበድ ያለ ጸጥታ ተግዳሮት እንደገጠማትም ነው። አሜሪካ ለአፍሪካ እንደመፍትሄ የምታቀርበው ሐሳብ ሁሌ ግልጽ ላይሆን ይችላል። ባለፉት ቅርብ ዓመታት በርካታ መፈንቅለ መንግስታትን አስተውለናል። አንዳንዶቹ እነዚህ መፈንቅለ መንግስታት የተፈጸሙት በአሜሪካ፣ እንግሊዝና ፈረንሳይ በሰለጠኑ አፍሪካዊ ኃይሎች ነው። በተጨማሪም በኮንጎ ዲሞክራሲያዊ ሪፐብሊክና ማሊ የነበሩትን ጨምሮ በርካታ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይላት ከአፍሪካ ለቀው እየወጡ ነው። በሌላ በኩል የሩሲያና የአፍሪካ ቡድን በሚል አቋቋመችው ኃይል በአህጉሪቱ ያላቸው ሚና በመጨመር ላይ ነው። ስለዚህ አፍሪካ የጸጥታ ተግዳሮት እንደገጠማት ግልጽ ነው። እናም አጋር የሆኑ አካላት በተቻለ መጠን ድጋፍ ማድረግ አለባቸው።
ሲለርስ ጨምረው እንዳሉት የጋቦሮኒያው ጉባኤ ለአፍሪካ የጸጥታ ተግዳሮቶች ውጤታማ የሆነ መፍትሄ ይዞ እንደሚጠናቀቅ ይጠበቃል።
የአፍሪካ መንግስታት በሌሎች የአፍሪካ ሀገራት የተዘየዱ የጸጥታ አሰራሮች የሚቀበሉበት አዲስ አሰራር እያየን ነው። በእርግጥ የግል የጸጥታ ኩባንያዎች ሚና እየጨመረ ነው። እነዚህ ሁኔታዎች እየታዩ ያሉት በዓለም የኃይል ሚዛኑ እየተቀየረ ባለበትና የአፍሪካን ትኩረት ለማግኘት ደግሞም ፉክክር በሚደረግበት ወቅት ነው። እነዚህ ጉዳዮች በጋቦሮኒው ስብሰባ ውይይት እንደሚደረግባቸውና ዋና ዋናዎቹ ጉዳዮችም ነጥረው እንደሚወጡ ተስፋ ይደረጋል።
የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ባለፈው መጋቢት ባደረገው ስብሰባ በአፍሪካ የሚታዩት ግጭቶች በማህበረ ኢኮኖሚ ልማት ላይ የሚያሳድሩት አሉታዊ ተጽዕኖ እጅግ አሳሳቢ መሆኑን ገልጸዋል። ኮንዲሲ ዱቤ ከጋቦሮኔ ለላከው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
እየደመጣችሁት የምትገኙት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዘገባዎቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ መሰናዶ አድርገን ያዘጋጀነው በአስደንጋጭ ሁኔታ እየጨመረ የሄደው የወጣቶች ወይም ያዳጊዎች ራስን የማጥፋት ችግር ነው። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ የበሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ ወደ 50 የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62% የጨመረ ሲሆን በዛ እድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤ መሆኑም ተነግሯል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችንም ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድን ነው? ችግሩንስ እንዴት መፍታት ይቻላል? በሚለው ጉዳይ ላይ ለመወያየት በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ በፔዲያትሪክ ፋርማኮሎጂስትነት የምታገለግለውን ዶክተር ሊሊ ሙልጌታና የማህበረሰብ ጥናት ባለሙያና በአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች የሆነው ማቴዎስ መስፍንን እዚህ አሜሪካ ድምጽ ስቱዲዮ ጋብዤ አነጋግሬያቸዋለሁ። በቅድሚያ ራሳቸውን የሚያጠፉ ወጣቶች ቁጥር በአስደንጋጭ ሁኔታ እየጨመረ የሄደው ለምንድን ነው ለሚለው ጥያቄ ዶክተር ሊሊ ከምትሰጠው መልስ ውይይታችንን እንጀምራለን።
ይህ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይህን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 ዓመታት የበለጠ ደግሞ ባለፈው 5 ዓመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው፣ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ በኮሚኒቲያችንም ኢን ጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫወቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ፣ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ፣ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢዩቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሶ በሄልት ኬር ውስጥ የሚያለው ዘረኝነት ከንሲደር መደረግ አለበት። ሶ ብዙ ፋክተር አለው። ይህንን ተያያዥ ጉዳይ አሉ።
ማቴዎስ፣ አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተ ወጣቶችን ለአይምሮ ጤና ችግር ወይም ለአይምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ $20 ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ፣ እንደዛ አይነት ወሬ ነው ዩዥሊ የምትሰሚ ከወላጆች። እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው ልጆቹ ላይ። ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ፣ ሚኒንግ በትምህርት በጣም ጎበዝ ናቸው። ቲፒካሊ ሁሌ አይደለም ግን ማጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ቶፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ ብቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖረው ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ። እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ፣ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እውነት በአማርኛም እንትን ያለው ቃልም አይደለም፣ በደንብ የተለመደ ቃል አይደለም። እና ምንድን ነው የሚያቅለሰልስህ ነው የሚባለው። አንተ ነው ወንድ ልጅ አይደለህ እንዴ? በደንብ ስራ ነው። እንደዚህ አይነት ነው በቃ መልሳቸው ብዙ ጊዜ። እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል።
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያስ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው?
ሶሻል ሚዲያ
ማህበራዊ
ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ሶ ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገሩ። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ። ሶ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው። ሶ ትንሽ ችግር አለመግባባት ሲኖር ኢዚሊ በሪዞልቭ የማድረግ ችሎታቸው የደከመ ነው። ሶ ስትረስ ማኔጅመንት፣ ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረግ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው፣ ምክንያቱም ከሰው ጋር ግንኙነት ያላቸው ታም በጣም ሪዲዩስድ ስለሆነ
ይነጥራቸዋል ከማህበረሰብ።
አዎ፣ ከምን ማህበሩ ስለሚነጥራቸው እንትናቸውን ችሎታቸው እየቀነሰ ሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም። ችግር እንዳይኖራቸው ነው የምናሳድጋቸው። ተተናቸው ስህተት ሲያደርጉ እንትን አብሯቸው እንደመርዳት እኛ ስህተት እንዳያደርጉ እኛ ፕሬሸር እንዳይኖራቸው ፕሪቨንት እናደርጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል። ሶ እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው፣ ኖርማል ዲቨሎፕመንት እንዲኖር የብሬናቸው።
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርን ነው። ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ፣ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህ እና ወላጆችስ ልጆቻቸውን ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል ያሉበትን ሁኔታ?
አያውቋቸውም ብዙ ጊዜ። ለምን መሰለሽ? አሁን እኛ የእኛ ስራ ዩኒቨርሲቲ ለማስገባት ነው። እንግዲህ ልጆቹን የምንረዳው ዩኒቨርሲቲ ለመግባት ሲሉ ማንነታቸውን መግለጽ አለባቸው ለእነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስበው በቃ መቼም ለማንም ተናግሮ የሚያውቁትን ነገር ጽፈው ለእኛ ይሰጡናል። እና አንዳንዴ የሚያሰጋ ነገር ካየን ኦብቪየስሊ ለወላጆቻቸው ይህን ነገር ኮሚኒኬት እናደርጋለን። ግን ብዙ ጊዜ ቅድም ያልኩት ነገር ነው፣ በሁለቱም መስፈርት አክሴፕተብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሴፕተብል መሆን ይፈልጋሉ፣ ውጭም። ሶ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢካዝ ከጊዜ ወደ ጊዜ እየባሰ ዲስተንሱ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ፣ ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ? እናትና አባት አለመስማማት፣ ለምሳሌ ይህን ነገር ብዙ ጊዜ አየሁት ነው። እናትና አባት ይሄ አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን አትሊስት ሪስፖንስብል በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም ልጅ የሚሰማ፣ ግን ይሰማሉ። እኛ ብዙ ጊዜ አንብበናል፣ ብዙ ጊዜ ልጆቹ አነጋግሮናል።
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጄን አእምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአእምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው?
አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ depression ወይም ስለ እንትን ችግር ላይ ኖር ይችላል፣ ግን anytime ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን። እንደ ኢትዮጵያ እሱ ያለ ነገር ነው ራሳቸው ዲላርገው ይጨርሱት ብለን ወደ ጎን ማረግ አንችልም።
ስለዚህ ማስተዋል ቁጣ ይቀድማል።
ቁጣ ደግሞ የበለጠ እሱን በተቻለ አቮይድ አርጎ ማዳመጥ መመልከት። ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው፣ ከስትረስ ሆነ ከዳይት ሆነ ከኢንቫይሮንመንት ሆነ። ሶ ከዛ በፊት ለመያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ አየሁት። ምክንያቱም ይሄ ባበሻ ኮሚኒቲ አገን ስፔሲፊክ ይሆን አይደለም፣ ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳይታችንና ኢንቫይሮንመንታችን ነው። እነሱንም አከታቶ ነው ብሮደር ቪው ያስፈልጋል። ባይኒንግ ሰፋ አድርጎ ማየት ያ
አድማጮችና ተመልካቾች በወጣቶች አይምሮ ጤና ዙሪያ ከባለሙያዎቹ ጋር ያደረኩት ቆይታ ሙሉን በድረገጻችንና በማህበራዊ ትስስር መድረኮቻችን ታገኙታላችሁ። ወደ ተከታዩ ዘገባ ደግሞ እናልፋለን። ኢትዮጵያዊው አቶ አድማሱ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብለው በአፍሪካ ልማት ባንክ አመታዊ ጉባኤ ተሸልመዋል። መቀመጫውን ሞሪሸስ እና ብሩንዲ ያደረገው የፓን አፍሪካ ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ለባንኩ አገልግሎት በሰሩት ስራ መሸለማቸውን ለአሜሪካ ድምጽ ተናግረዋል። ይህ ሽልማትም በአምስት ዓመት ውስጥ ለሁለተኛ ጊዜ ስለማግኘታቸው ይናገራሉ። አቶ አድማሱ ከአስማማው አየነው ጋር ያደረገው ቆይታ ቀጥሎ ይቀርባል።
በኬንያ ናይሮቢ ከግንቦት 19 እስከ 23 2016 ዓ.ም በተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ ኢትዮጵያዊው አቶ አድማሱ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብለው ተሸልመዋል። መቀመጫውን ሞሪሸስ እና ብሩንዲ ያደረገው የፓን አፍሪካን ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ከአሜሪካ ድምጽ ጋር በነበራቸው ቆይታም ስለ ሽልማቱ የተሰማቸውን አጋርተውናል።
በጣም ጥሩ የሆነ ፕሮግራም በየአመቱ የሚካሄደው አፍሪካን ባንክ አዋርድስ ይባላል። ጃጆች አሉት፣ ፓነል ኦፍ ጃጅስ ከተለያየ ሴክተር ከተለያየ ሀገር አሉ እና 18ኛ አመቱ ነው ይሄ አፍሪካን ባንክ አዋርድስ ፕሮግራም ነው። ያው በጣም የታወቀ milestone ነው every year የሚካሄደው። እኔ እንደገና አፍሪካን ባንከር ኦፍ ዘ ይር ተብዬ ሬኮግናይዝ የተደረግኩት ኤክስፔክት ብዙ አላረግኩትም ነበር። አምስት አመት በፊት ዘ ሴም አዋርድ አግኝቼ ነበር እና ሁለት ጊዜ በአምስት አመት ውስጥ በአስር አመት ውስጥ በቀላሉ የሚገኝ አዋርድ አይደለም። እና ከዛ በፊት ደግሞ አፍሪካን ቢዝነስ ሊደር ኦፍ ዘ ይር አግኝቼ ነበር። ከዛ ባንክ የራሱ ባንክ ኦፍ ዘ ይር ተብሎ አዋርድ ሆኖ ነበር 2020 ላይ። የተለያዩ አዋርዶች እድለኛ ሆነን የሰራነውን ስራ ተግባራችን ሁሉ ታይቶ በጣም ጥሩ ሴሌብሬትድ ሆነናል ኦቨር ዘ ይርስ እና ምንም ኤክስፔክት አላረኩትም። ግን አንዳንድ ጊዜ ደግሞ የአንድ ድርጅት የአንድ ሰው ኤፈርት እና ተግባር ሲታይ አንዳንድ ጊዜ ደጋግሞ ይመጣል።
የሃምሳ አምስት ዓመት ጎልማሳ የሆኑት አቶ አድማሱ ይልማ ትውልዳቸው አዲስ አበባ ነው። አባታቸው የውጭ ጉዳይ ሚኒስቴር ዲፕሎማት ስለነበሩም አሜሪካን ጨምሮ በተለያዩ ሀገራት ትምህርታቸውን የመከታተል እድል እንዳገኙም ይናገራሉ። ይህም አሁን ለመሸለም የበቁበትን ከባንክ ሙያ ጋር የተያያዘ ትምህርታቸውን እንዲከታተሉ አጋጣሚውን እንደፈጠረላቸው ይገልጻሉ። ከዚህ በፊት በአሜሪካና በፈረንሳይ በሚገኙ ባንኮች መስራታቸውን የሚናገሩት አቶ አድማሱ ለሽልማት ያበቃቸው ግን አሁን የሚመሩትን የፓን አፍሪካን ባንክን ውጤታማ ማድረግ በመቻላቸው መሆኑን ይናገራሉ።
አነስተኛ ባንክ ነበር መጀመሪያ ስንጀምር የዛሬ 12 ዓመት በፊት። አሴት ቤሱ $1 ቢሊዮን ብቻ ነበር። ከዛ 10 ቢሊዮን ገባልን እና 10 እጥፍ አሳደግ ነው ኦቨር ዚስ ፒሪድ ኦፍ ታይም። እና በጣም ጥሩ የሆነ ውጤት አሳይተናል over the years shareholder base በጣም ተስፋፋል እኛ ስንጀምር ከማኔጅመንት ቲም ጋር ሆነን አብረን ስንጀምረው ይሄን ጉዞ ወደ 19 shareholders ነበሩ አብዛኞቹ የመንግስት ድርጅቶች ነበሩ የመንግስት ministry of finance ማለት እና ከዛ በኋላ capital structure ሪፎርም አርገን የተለያየ ሴግመንቶች ፈጥረን አዳዲስ shareholders አትራክት አርገን ወደ 45 ሼርሆልደር ነው አሁን ያለን። እና ሁለተኛው ዙር ሁለተኛው ወደ ያገኘ ነው ኤክስፓንሽን እና ኢኖቬሽን ከኢንስቲቱሽናል ግሩፕ አኳያ ሆኖ ነትንበና ይሄ ነው በአጭሩ።
በኢትዮጵያ ባንክ ዘርፍ ላይ ተወዳዳሪነቱን አሳድጎ ለእንደዚህ አይነት ሽልማት የሚያበቃ ነው ወይ? የእርስዎ ሽልማት ምን ያክል ያነሳሳችኋል ብለው ያስባሉ?
የኛ ባንኪንግ ሴክተር በአጭር ጊዜ ውስጥ በጣም ኢቮልቭ እያደረገ መጥቷል። ባንኪንግ ሴክተራችን ለረጅም ጊዜ ዝግ የነበረ ሴክተር ነው። ለኢንተርናሽናል ፓርቲሲፔሽን ክፍት አይደለም። ቀስ እያለ እየተከፈተ ነው። ፕላኑ ወጥቷል። ዝግጅቱ እየተንቀሳቀሰ ነው ያሉ ግን ያው ጊዜ ጉዳይ ነው። ድሮ በንጉሱ ጊዜ ፕራይቬት ባንኮች ነበሩ። ያው መነሻችን ያኔ በዛን ጊዜ እኮ አገሩ በጣም ጥሩ መስመር ይዞ ነበር በፋይናንሻል ሴክተሩ አኳያ። በኋላ ኦፍኮርስ ሬቮሉሽኑ መጣ፣ ናሽናላይዜሽን ተፈጠረ። አሁን ባለው ሁኔታ ግን ጥሩ መስመር ላይ ነው ያለ ነው። ጥሩ ጥሩ ባንኮች አሉ። እኛ አሁን በጣም አክቲቭ ነን፣ ኢትዮጵያ ውስጥ እንሰራለን። እኔ ባንክ መጀመሪያ ፖሊሲ ለውጡ ሲመጣና አገሩ ሲከፈት የግል ባንኮች ከኢንተርናሽናል ባንኮች ጋር መስራት ይችላሉ ሲባል እኛ ነን መጀመሪያ የገባ ነው። እና ዳሽን ባንክ ጋር፣ አዋሽ ባንክ ጋር፣ አቢሲኒያ ባንክ ጋር፣ ህብረት ባንክ ጋር፣ ኮኦፐሬቲቭ ባንክ ኦሮሚያ ጋር፣ የተለያዩ ባንኮች ጋር ቆይተናል ስንሰራ። እና ምንም ከባድ አልነበረም ለእኛ ለመግባት ቢኮዝ ያው ጥሩ ጥሩ ኢትዮጵያውያንም አሉ ባንክ ውስጥ ሀገርንም በደንብ የሚያውቁት ሴክተርም የሚያውቁት እና ጀምረናል ስራ እና ቀረብ ብለን አይተናቸዋል። በጣም ጥሩ ጠንካራ ሆኑ የግል ባንኮች አሉ። ቴክኖሎጂው፣ ኮር ባንኪንግ ሲስተም፣ ብዙ ፕራክቲሳቸው፣ ሲስተማቸው ጥሩ ሆኖ ያገኘናቸው ባንኮች አሉ።
እርሳቸው የሚመሩት የፓን አፍሪካን ባንክ በአሁኑ ወቅት የሚሰራባቸው ሀገራት 25 መድረሳቸው የሚናገሩት አቶ አድማሱ በኢትዮጵያም ያላቸውን ተሳትፎ በማሳደግ የባንክ ዘርፍን ለውጭ ባንኮች ክፍት መሆኑን ተከትሎ የሚኖሩ እድሎችን ለመጠቀም ያላቸውን ተሳትፎ እያሳደጉ ስለመሆናቸው ይናገራሉ።
ኢትዮጵያ ውስጥ በጣም አድገናል፣ አክቲቭ ናል። የኛ ባንክ ቲዲቢ ኢትዮጵያ ውስጥ ማንዴት አለን፣ እየሰራ ነው ያለ ነው። በአመት ኦልሞስት እስከ $1 billion እናስገባለን ኢትዮጵያ ውስጥ በንግድ አኳያ። ትሬድ ፋይናንስ ነው የሚባለው በባንኪንግ ሲስተሙ ላይ በየርስ ባለፈው 5-10 years ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርገናል። ሲሚንቶ ፋብሪካ፣ ስቲል ፋብሪካ፣ የሆቴሎች፣ የተለያዩ ድርጅቶች ሪል ስቴቶችን ፋይናንስ አድርገናል። ስለዚ አውረድ ኢትዮጵያ ውስጥ አክቲቭ ናል። እኛ ኢትዮጵያ ሜቢ ከሀያ ሀገር ውስጥ ቶፕ 2 ቶፕ 3 ውስጥ ሊሆን ይችላል። በጣም አክቲቭ ነው ባንኩ እና ጥሩ ሰርተናል ኢትዮጵያ ውስጥ ባለፈው 5 years ውስጥ በጣም ሀይለኛ የሆነ እንቅስቃሴ ያለን ሀገሩ ላይ እና ሰክሰስፉል የሆነ ኦፕሬሽን ያለን። ብቻችን ሆነን አይደለም የምንሰራው፣ ብዙ ፓርትነሮች አሉ ከኛ የሚሰሩ። ጥሩ የሆነ ኤክስፒሪየንስ ይዘናል ለጊዜው እና መንገዱን በደንብ ከፋፍተነዋል። ፓርትነሮቻችንም በእኛ በኩል የኢትዮጵያንም ኤክስፒሪየንስ እያገኙ ነው እና አፐታይታቸውም ከፍ ከፍ እያለ ነው። ኦፍኮርስ ብዙ የውጭ ምንዛሬ እጥረት አለ፣ እሱ ኮንስትሬንት ነው። ግን እኛ ደግሞ በጣም ሴሌክቲቭሊ ነው ኢትዮጵያ ውስጥ ኢንተርቪው የምናደርገው። ውጭ ምንዛሬ ማምጣት የሚችል ወይንም ቁልፍ የሆነ ሃይ ፕራዮሪቲ ኢምፖርቶች፣ መድኃኒት፣ መዳበሪያ፣ ነዳጅ፣ እንዲህ አይነት ነገሮች ነው እኛ ኮፋይናንስ የምናደርገው።
በናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ በሀገሪቱ ያሉ የባንክ ዘርፎችን ለማሳደግ ያለመ ሽልማቶችን ከመስጠት ባሻገር አባል ሀገራቱ ያለባቸውን የብድር ዕዳዎች ማቃለል ስለሚቻሉባቸው የመፍትሄ ሀሳቦች ላይም የተመከረበት ነው። ኢትዮጵያን በመወከል በጉባኤው የታደሙት የገንዘብ ሚኒስትሩ አህመድ ሺዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማመላከታቸውም ተጠቁሟል። ለአሜሪካ ድምፅ አስማማየ ነው። Washington DC.
ፕሬዚዳንት ጆ ባይደን እና የቀድሞ ፕሬዚዳንት ዶናልድ ትራምፕ የሚስማሙባቸው ጉዳዮች ጥቂት ናቸው። በቤጂንግ መቀመጫውን ያደረገው ቲክቶክ ደግሞ አንዱ ነው። ፕሬዝዳንታዊ ምርጫው እየተቃረበ ባለበት በዚህ ወቅት ሁለቱም እጩዎች ከአሜሪካ ሊያግዱት ሲሞክሩ የነበረውን ቲክቶክ ተቀላቅሏል። በምርጫው ቀን ልዩነት ያመጣ ይሆን? ቲና ተርነር የላከችውን ዘገባ እንግዶ ወልዴ ያቀርባል።
የሪፐብሊካኑን ፓርቲ እንደሚወክሉ የሚጠበቁት ዶናልድ ትራምፕ በያዝነው ወር ቲክቶክን ተቀላቅለዋል። ፕሬዚደንት ባይደንም ካለፈው የካቲት ጀምሮ መድረኩን በመጠቀም ላይ ናቸው። ከዚህ በፊት ሲጥላላ የነበረው መድረክ በዚህ ምርጫ ወቅት ችግር የሌለው መስሏል። ቴዲ ጎፍ በተግባቦትና ማሻሻጥ ላይ የሚያተኩረው ፕሪሲዥን ስትራቴጂስ የተሰኘው ኩባንያ ተባባሪ መስራች ናቸው።
ባለፈው ፕሬዝዳንታዊ ምርጫና በአሁኑ መካከል በነበረው 4 ዓመታት ውስጥ የማኅበራዊ ሚዲያው ዓለም ተቀይሯል። በአሁኑ ወቅት ቲክቶክ በበላይነት እየመራ ያለ ኃይል ነው።
ባይደንም ሆኑ ትራምፕ ከቻይና መንግሥት ጋር ቁርኝት ያለው ቲክቶክ ለደህንነት አስጊ ነው በሚል መታገድ አለበት የሚል አቋም ነበራቸው። ነገር ግን በአሜሪካ 170 ሚሊዮን ተጠቃሚዎች ያሉትና 44 በመቶ የሚሆኑትም ከ18 እስከ 29 ዕድሜ ክልል የሚገኙበት ቲክቶክ የወጣቶችን ትኩረት ለማግኘት ጠቃሚ መሳሪያ ሆኖ ተገኝተዋል። በርካታ አሜሪካውያን ዜናን የሚያገኙት ከማኅበራዊ ሚዲያ ቢሆንም ወደ መድረኩ ጎራ የሚሉት ግን ለዚያ ጉዳይ አይደለም። ኤሊሳ ሺረር በፒዩ የጥናት ማዕከል ከፍተኛ ተመራማሪ ናቸው።
ለምን እነዚህን የማህበራዊ መድረኮች እንደሚጎበኙ ስንጠይቅ በአብዛኛው ለመዝናናት እንደሆነ ይገልጻሉ። በተለይም ወደ ቲክቶክ ጎራ የሚሉት ለመዝናናት እንደሆነ ይገልጻሉ። ዜና ማግኘት ዋናው ምክንያት አይደለም።
የቲክቶክ ተጠቃሚዎች ዜናን የሚያገኙት በተዘዋዋሪ መንገድ ነው። ይኸውም በቅርቡ በተከሰተ ጉዳይ ላይ በሚጋሩ አዝናኝ ነገሮች ወይም አስተያየቶች አማካይነት ሲሆን፣ ፌስቡክና ኢንስታግራም ላይ እንደሚታየው ዜናውን የሚያገኙት መድረኩ ላይ ጓደኛ ካደረጉት ወይም የቤተሰብ አባል ሳይሆን ከማያውቁት ሰው ነው። ኤሊሳ ሺረር በዚህ ላይ የሚያክሉት አለ።
ቲክቶክ ላይ የዜና ምንጮቻቸው በግል የማያውቋቸው ሰዎች ናቸው። ቀመሩ የተሰራው ሰዎች በተለይ አንድን ሰው እንዲከታተሉ ተደርጎ ነው።
በማህበራዊ መድረኩ ላይ ሰፊ ተከታይ ማግኘት ለማንም ሰው አስቸጋሪ እንደሆነ ቴዲ ጎፍ ይገልጻሉ።
በጣም ብዙ ተሳታፊዎች ባሉበትና ውጥንቅጥ በበዛበት የማህበራዊ መድረክ አውድማ የፕሬዚዳንቱንም ሆነ የቀድሞ ፕሬዚዳንት አካውንት ጨምሮ ለማንኛውም የማህበራዊ ሚዲያ አካውንት ሰፊ ትኩረት ማግኘት መቻል በጣም አዳጋች ነው።
የማሻሻጥና የተግባቦት ባለሙያዎች እንደሚሉት በኢንተርኔት መስመር ላይ ያሉ ተጽዕኖ ፈጣሪዎችን መጠቀም ቁልፍ ነው። ቴዲ ጎፍ ይቀጥላሉ።
መልእክቱን ለማስተላለፍ ተጽዕኖና ተከታይ ያላቸውን ግለሰቦች መጠቀም አስፈላጊ ሊሆን ይችላል። የተሻለ ፕሬዚዳንት እንደምትሆን በተሻለ መንገድ መግለጽ ይጠበቅብሃል። የፖለቲካ ማስታወቂያ ለማየት ሳይሆን መዝናኛ ለመመልከት ጎራ ያሉ ሰዎች ከመድረኩ እንዲሸሹ ማድረግ የለብም።
የተቀራረበ ፉክክር የሚታይበት እንደሚሆን በሚጠበቀው ምርጫ የዲጂታል ዘመቻውን የሚመሩት በቲክቶክ ላይ ያሉ ተጽዕኖ ፈጣሪዎች ሊሆኑ ይችላሉ። ቲና ትሪን ለላከችው ዘገባ እንግዲህ ወልደ ነኝ፣ ዋሽንግተን ዲሲ።
የተከበራችሁ አድማጮችና ተመልካቾቻችን የምሽቱን መሰናዶቻችን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶቹን ካዘጋጁ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በቀድሞ አጠራሩ ትዊተር ወይም አሁን በሚጠራበት ኤክስ ሃሽታግ ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ነው። በድምጽ መልእክታችሁን ቀርጻችሁ አስቀምጡልን፣ ይደርሰናል። ነገ በሌሎች መሰናዶች ዳግም እንገናኛለን። ሰላም፣ በደህና አደሩ። Thank you.